አመሰግናለሁ። ይሄ ውድድር እንግዲህ ባለፈው አመት ነው ለመጀመሪያ ጊዜ ወደ ኢትዮጵያ የመጣው። አሁን ለሁለተኛ አመት ነው ያካሄድን ያለ ነው። በዚህ አመት 1848 ሳምፕሎች ተቀብለናል። ይሄም ሌላ የዓለም ሪከርድ ነው። ባለፈው በመጀመሪያ አመታችን ትልቅ የዓለም ሪከርድ የሰበርነው ወደ 1400 ሳምፕል ተቀብለን፣ ስለዚህ ለሁለተኛ ጊዜ እንደሱ አድርገናል ማለት ነው።
ውድድሩን መጀመር ቀድሞውኑ ያስፈለገበት ምክንያት ምንድን ነው? በዚህ ውድድር ላይ ቡና አምራቾች በመወዳደራቸው የሚያገኙት ጥቅምስ ምንድን ነው?
እንግዲህ ካፕ ኦፍ ኤክሰለንስ በዓለም ላይ የታወቀ ትልልቅ ገዢዎችን የሚያሳትፍ ስፔሻሊቲ ማርኬት ላይ ቡና የሚሸጥ ፕላትፎርም ነው። በሙሉ ቡና አብቃይ ሀገሮች ያካሂዳል። ወደ 11 ሀገር ይካሄዳል። እዚህ አፍሪካ ውስጥ እንኳን ሩዋንዳ ላይ ብሩንዲ ውስጥ ተካሂዶ ያውቃል። እኛ እንደ ትልቅ የቡና አምራችነታችን በጣም ብዙ ዘግይተናል ካፕ ኦፍ ኤክሰለንስን ወደ ኢትዮጵያ ለማምጣት። ባለፈው አመት ተሳክቶልን አምጥተናል። ምንድን ነው ጥቅሙ ላልከኝ፣ ይሄ እንግዲህ በጣም ትልልቅ ገዢዎች የሚሳተፉበት ፕላትፎርም ነው። ቡናን በጣም በውድ የሚገዙ ገዢዎች የሚሳተፉበት ጨረታ ነው። ለምሳሌ ባለፈውን አመት ሪከርድ ስታይ $185 በፓውንድ ነው የሸጥነው። $407 በኪሎ ነው። ይሄ ማለት ለኢትዮጵያ ቡና የተከፈለ ትልቅ ዋጋ ነው። እንደዚህ አይነት ዋጋ ሊከፍሉ የሚችሉ ከዚህም በላይ ሊከፍሉ የሚችሉ ገዢዎች የሚሳተፉበት ጨረታ ነው። ስለዚህ ጥቅሙ ላልከኝ፣ ለእኛ አምራቾች በርካታ ገዢዎችን እንደዚህ አይነት የስፔሻሊቲ ማርኬት ገዢዎችን የሚያገኙበት፣ ራሳቸውን የሚያስተዋውቁበት። አንዱ ገዢ ገዛው እንጂ 168 ባየር ነው የተጫረተው አንዱ ቡና ለመግዛት። እነዚህ ሁሉ 168 ባየርስ ቡናውን ወስደው ሳምፕሉን ቀምሰው ምን እንደሆነ ቡናው አውቀው ነው የሚጠብቁት። ጨረታው ላይ ባይሳካላቸው ፕሮዲሰሮቹን ያገኟቸዋል፣ ያናግሯቸዋል። የኛ ትልቁ ዓላማ አምራቾቹን፣ ገበሬዎቹን ከነዚህ ገዢዎች ጋር ማገናኘት ነው። ጠቀሜታ አምራቾቹን ከገዢዎች ጋር ማገናኘት፣ የኢትዮጵያን ቡና ፕሮሞት ማድረግ፣ ርካሽ ዋጋ ከሚሸጥበት ደግሞ በጣም ትልቅ ዋጋ እንዲሸጥ ሪብራንድ ማድረግ ነው ትልቁ ጥቅሙ።
ቡናውን ቀምሰው ውጤት የሚሰጡት ዳኞች ከየት ከየት የመጡ ናቸው? አንድ የቡና ናሙና የመጨረሻው ውድድር ደረጃ ላይ እስኪደርስ ምን አይነት ደረጃዎችንስ ማለፍ አለበት?
ውድድሩ ሶስት ደረጃ አለ። ፕሪሴሌክሽን፣ ናሽናል ስቴጅ እና ኢንተርናሽናል ስቴጅ እንለዋለን። የቅድመ መረጣ፣ የብሔራዊ መድረክ እና የዓለም አቀፍ መድረክ እንለዋለን እኛ። ቅድሚያ መረጣ ላይ 1848 ከተቀበልነው ቡና ውስጥ ቶፕ የተባሉትን 150 መርጠናል። እሱን ከመረጥን በኋላ ናሽናል ስቴጅ እናካሂዳለን። እሱም እዚሁ ሀገር የሚካሄድ ነው። የቶፖቹን 40ዎቹ እንመርጣለን። ሰው ሁለቱ ደረጃዎች እነሱ ናቸው። አሁን በዚህ ሳምንት የጀመርነው የብሔራዊ ደረጃ የምንለው ናሽናል ስቴጅ የምንለው ቀማሾቹ እዚህ ሀገር ማስታወቂያ አውጥተን እኛ የምንፈልገው ሁሉም ቡና አብቃይ አካባቢዎች እንዲወከሉ ነው። ማስታወቂያ እናወጣለን። በመላው ኢትዮጵያ ከድሬዳዋ፣ ከጅማ፣ ከዋሳ ቡና በሚበቅልበት ቦታ ሁሉ ያሉ ሙያቸው ቅምሻ የሆነ ሰዎች እንዲወዳደሩ እናደርጋለን። ፈተና እንፈትናለን። ፈተናውን ያለፉትን ነው የምንወስደው። በተቻለ መጠን ግን ሁሉም አካባቢ እንዲወከል፣ ጣዕሙን የተሻለ የሚያውቁት ሰዎች እንዲወከሉ እናደርጋለን። ምክንያቱም የካፕ ኦፍ ኤክሰለንስን ምርጥ የምንለው ቡና ራሳችን ነው መምረጥ ያለብን። አገር ውስጥ ነው የሚካሄደው ሁለቱ ደረጃዎች። ከዛ በኋላ ሶስተኛው ደረጃ ኢንተርናሽናል ስቴጅ የሚባለው የዓለም አቀፍ መድረክ። አሁን ቡናዎቹን ለእኛ ለኢትዮጵያ የተመረጡ 7 ከተሞች አሉ። ሁለቱ ጃፓን ናቸው። ቻይና፣ ኖርዌይ፣ አውስትሬሊያ እና አሜሪካ እንልካለን። አሁን በሁለት ሳምንት ውስጥ እነዚህ ያለፉትን 40 ቡናዎች ለእነዚህ የቅምሻ ማዕከላት እንልካለን። እነሱ የተላከላቸውን 40 ቡና ደረጃ ያወጣሉ። ከ1-40 ያለውን ደረጃ ደግሞ በገዢዎቹ በኩል ባለው አመለካከት ከ1-40 ብለው ራንክ ያደርጉታል።
እስካሁን ድረስ ከቡና አምራቾች ወይም ከገበሬዎች ያገኛችሁት ምላሽ ምን ይመስላል? ደስተኛ ናቸው ለውድድሩ ወይንስ ደግሞ የውድድሩ መንፈስ ያልነካቸው ቦታዎች አሉ የሚል ቅሬታ አቀርቡላችሁ ያውቃል? ምን ያክልስ በኢትዮጵያ ውስጥ በቡና አምራችነት የሚታወቁ ቦታዎች የሚገኙ ናሙናዎችን ለማካተት ጥረት አድርጋችኋል?
ይሄ ፕሮጀክት ላለፉት 2 ዓመታት በዩኤስኤድ የገንዘብ ድጋፍ የሚካሄድ ነው። ቡና ስንሰበስብ 4 ሴንተር እንከፍታለን። ጅማ፣ አዋሳ፣ ድሬዳዋና አዲስ አበባ። ሴንተር የምንላቸውን ለቡና አብቃይ አካባቢዎች ተደራሽ ለማድረግ ለአምራቾቹ እነዚህ አካባቢዎች ሄደን ነው ሳምፕል ብንሰበስበው። በተቻለ መጠን ከሌላም ወጣ ካለው ከአማራም ክልል ወደ አዲስ አበባ እንዲመጣ እናመቻቻለን። ቡናው በተቻለ መጠን ሳምፕሎች ተወክለው እንዲቀርቡ። እንደሱ አይነት ኮምፕሌን እስካሁን አልቀረበም። ለማስገባት አልቻልንም ምናምን የሚል ምክንያቱም ከቡናና ሻይ ጋርም አብረን ነው የምንሰራው። እዛ አካባቢም ያሉ በመንግስት ስትራክቸር ውስጥ ያሉ የቡናና ሻይ ሂሳቦች ሰፖርት ያደርጋሉ። በጣም ሩቅ ያሉትን ሳምፕል ሰብስበው እንዲያመጡ እናደርጋለን። በጠቀሜታው በኩል ካየኸው እንግዲህ ባለፈው አመት 39 ቡና ነው የሸጥነው። 28ቱን በካፕ ኦፍ ኤክሰለንስ ኦክሽን ሸጠናል። 11ዱን ደግሞ በናሽናል ዊነር ኦክሽን የሚባል ሸጠናል። በጣም ትልልቅ ዋጋ ነው ያገኙት የገበሬዎቹን ህይወት ኮምፕሊትሊ የሚለውጥ ገንዘብ ነው ያገኙት። ኦልሞስት አንደኛ የወጣው ሰው ለአንድ ኬሻ 1 ሚሊዮን ብር አካባቢ ነው የተከፈለው። እና ይሄ ትልቅ ብር በኢትዮጵያ ታይቶ የማይታወቅ ነው። ያሸናፊዎቹ ህይወት የለወጠ ነው። ሁለተኛ ሶስተኛ የወጡትንም ብታይ $100 ይሸጣል፣ $80 $60 ይሸጠዋሉ። እና ትልቅ ለውጥ የሚያመጣ ነው። ከዛ በላይ ደግሞ የጠቀማቸው ምንድን ነው? ገዥዎች እነሱን እየፈለጉ መምጣት ጀመሩ። በእኛም በኩል ራሱ አንደኛ የወጣውን ሁለተኛ የወጣውን እንደዚህ ማግኘት እንፈልጋለን የሚሉ ብዙ ጥያቄዎች ነው የሚቀርቡልን። በራሳቸውም በኩል ብዙ ጥያቄ እንደሚቀርብላቸው ነው የሚነግሩት። ምክንያቱም ከጨረታው በፊት እኛ የምንሰራው 40ዎቹን አሸናፊ አምራቾች ማስተዋወቅ ነው። እና የካፕፌክሽነስ ፕላትፎርም ላይ ስለ እነሱ ነው የምንጽፈው። ለሚቀጥሉት ቅምሻውን ከጨረስን ለ6 ሳምንታት 40ዎቹን ማስተዋወቅ ነው የምንጀምረው። እና ጥሩ ማስታወቂያ ነው ለነሱ እና ህይወታቸውን የሚለውጥ ነገር ነው።
የዚህ ዙር አሸናፊዎች መቼ ነው የሚለዩት? መቼ ነው የሚታወቁት?
የዚህ ውድድር አሸናፊዎች አሁን የመጨረሻ ቀን የዚህን ስቴጅ የምንቀምሰው የአሁኑ አርብ ነው። 2 ደረጃዎች ያልፋል የመጨረሻውን ውጤት ከማሳወቃችን በፊት። ስለዚህ ከኤፕሪል 29 ድረስ ቶፕ 40ዎቹን እናሳወቃለን።
እጅግ በጣም አመሰግናለሁ ቅድስት ሙሉጌታ፣ ካፕ ኦፍ ኤክሰለንስ ስለተሰኘው የቡና ጣዕም ውድድር ስለነገርሽን፣ ስላብራራሽልን በአድማጮች ስም ከልብ አመሰግናለሁ። መልካም ጊዜ ይግጠምሽ። መልካም ምሽት ይሁንልሽ።
አመሰግናለሁ እኔም ስለሰጣችሁን ጊዜ።